ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ቅዳሜ ግንቦት 27 2014 ዓመተ ምህረት ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ። የዛሬ ምሽት አስተናጋጃችሁ ቆንጂት ታዬ ነኝ። ለምሽቱ ያሉንን መሰናዶዎች ላስተዋውቅ። ከአፋር ክልል አብዓላ ከተማ ያለ ጠያቂና ተመልካች ከአምስት ወራት በላይ መያዛቸውን ለቪኦኤ የተናገሩ የትግራይ ተወላጆች ለሞትና ለበሽታ ተጋልጠናል ብለዋል። ዘገባ አለን። በኢትዮጵያ የሰብአዊ መብቶች ዙሪያ እንግዶች አነጋግረናል።
ያለውን እንኳን ወደ ኋላ መመለስ ነው እንኳን ከዚህ በላይ እንዳይሆን ማድረግ ካልተቻለ ነገሩ በጣም እየቀረብን ያለ ይመስለኛል። ከዚህም የባሰ ነገር ሊመጣ ይችላል። ግን የጥቃሜን ገደብ አልፈነዋል።
ሰብአዊነት የራቁ ወደ አውሬነትም የሚጠጋ የሚመስሉ አደገኛ የባህሪ ለውጥ አዝማሚያ በየቀኑ የሚታይ ነገር ሆኗል።
የቀደሙት በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ ናቸው። ተከትለው የሰማችኋቸው ደግሞ በኢትዮጵያ የሰብአዊ መብቶች የተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለማርያም ናቸው። የዚህ ምሽት እንግዶቻችን ናቸው። በአማራ ክልል ዋግምራና ሰሜን ወሎ ነዋሪዎች የኤሌክትሪክ ኃይል መቆረጥ ለችግር እንዳጋለጣቸው ተናግረዋል። በዚህም ላይ ዘገባ አለን። የዓለም ዜናዎችን ይሆናል የምናስቀድመው። እስከ 4 ሰዓት ድረስ በሚዘልቀው ዝግጅታችን አብራችሁን እንድታመሹ ከአክብሮት ጋር እንጋብዛለን። መልካም ምሽት።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአፋር ክልል ተላላክ ወረዳና በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ በግለሰቦች መካከል ተቀሰቀሰ የተባለ ግጭት ወደ ተኩስ ልውውጥ ተቀይሮ ለሰዎች ሞትና መቁሰል ምክንያት መሆኑ ተገለጸ። መስፍን አራጌ ዝርዝር አለው።
በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሰይድ እብራሂም ለሞትና ለአካል ጉዳት ምክንያት የሆነው ግጭት እንዴት እንደተቀሰቀሰ ለአሜሪካ ድምጽ ተናግረዋል።
ችግሩ የተከሰተው ባለፈው ማክሰኞ ዕለት አንድ የአፋር ብሔረሰብ ተወላጅ እዚህ አርጎባ ብሔረሰብ ልዩ ወረዳ ገበያ ውሎ ሲመለስ ማንነታቸው ባልታወቁ ሰዎች ተገደለ።
የግለሰቡን መገደል ተከትሎ በሁለቱ ብሔረሰብ ተወላጆች መካከል ውጥረት መፈጠሩን ይገልጻሉ።
ማን እንደገደለው አልታወቀም። ከዚህም ከአርጎባ ብሔረሰብ የሀገር ሽማግሌዎችም የመንግስት አካላትም ከአጎራባች አፋር ወረዳ ጋር ግንኙነት እያደረጉ ነበር። በመሀል እንግዲህ የአፋር ታጣቂዎች ለብዛት መጥተው እዚያ አካባቢ በመስኖ ስራና በእንስሳት እርባታ የሚተዳደሩ ነዋሪዎች ላይ ተኩስ ከፈቱ። የጸጥታ ኃይሉም ይህንን ለማረጋጋት ወደ ቦታው ሄደ። በብዛት ስለነበረ የመጡት ከዛ በኋላ ወዲያው ግጭት ተፈጥሯል። እንግዲህ ትላንትና ከትላንት ወዲያ ሙሉ ቀን ተኩስ ነበር። ዛሬም እንደዚሁ ተኩስ አለ። በትክክል አሁን ምን ያክል ጥፋት ደረሰ የሚለውን ባይታወቅም እስካሁን ግን አንድ ሰው ሞቷል ትላንት እና ሁለት የቆሰሉ አሉ።
በጦር መሳሪያ የታገዘው ግጭት ሶስተኛ ቀኑን እንደያዘና በርካቶች ንብረታቸውን ጥለው ወደ አቅራቢያቸው እየሸሹ መሆኑን ጠቁመዋል ኃላፊው። አካባቢው ለአፋር ካለው ቅርበት አኳያ ሁለቱም ብሔረሰቦች የሁለቱንም ቋንቋ የሚናገሩ በእምነት ተመሳሳይ ከመሆናቸው ባለፈ በጋብቻ የተሳሰሩ መሆናቸውን ኃላፊው ይናገራሉ። በአፋር ክልል የተላላክ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አሊ ከታይሳም ከግጭቱ ጀርባ የሌሎች እጅ ይኖራል የሚል ስጋት አላቸው።
ይህ ህብረተሰቡ እየተወለደና አብሮ ያደገ አብሮ የተወለደ እና ከላይም ከታይም በሰላም በኩል ሞዴል የነበሩ ናቸው። እስከዛሬ ህብረቱን ቢሰረቅ ሰውም ቢደበደብ የፈለገ ነገር ቢሆን እስከ መጋደል ድረስ የደረሱ አልነበሩም ማለት ነው።
ይሁን እንጂ ከመጀመሪያውም ለገበያ የወጣውን የአፋር ተወላጅ የገደለው ግለሰብ በፍጥነት በቁጥጥር ስር ቢውል ኖሮ ችግሩ ሊስፋፋ የሚችልበትን እድል መቀነስ ይቻል ነበር ብለዋል።
የገደለው አካል ከአርጎባ በኩል ፈልጉ ጥናት አድርጉና ያንን ያደረገው አካል ይደሉና ያዙ ብለ ነው። እሳቸውም ደግሞ ፈጠን ብሎ ያንን ሰውዬ ቦታ ላይ ታስሮ በነበረ አፋር አይነቀነቅም ነበር ማለት ነው።
የአርጎባ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ችግሩ አፋጣኝ መፍትሄ ካልተሰጠው የከፋ ሰብአዊ ጉዳት እንዳይደርስ ስጋት አላቸው። ናቸው።
ጉዳዩ ከግለሰብ አልፎ ወደ ሌላ መልኩን ቀይሮ እጅግ አስፈቃቂ የሆነና መጥፎ ጉዳት ይዞ ሊደርስ በሚችል ሁኔታ ላይ ነው ያለው። ከፍተኛ ተኩስ ነው ያለው። ከዛም ከዚህም ኃይል እየተጨመረ ነው።
ዘግይቶ በደረሰን መረጃ የግለሰቦች መኖሪያ ቤቶች እየተቃጠሉ መሆናቸውን መልእክታቸውን ለአሜሪካ ድምጽ ያደረሱ አስተያየት ሰጪዎች ጠቁመዋል። የአርጎባ ብሔረሰብ ልዩ ወረዳ ከአፋር፣ ከኦሮሞ ብሔረሰብ አስተዳደር እና ከደቡብ ወሎ ቃሉ ወረዳዎች ይጎራበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የኢራን ጠቅላይ መሪ አያቶላ አሊ ካሚኔ ጠላቶች ሲሉ የገለጿቸው በተለይ እንደ ዩናይትድ ስቴትስ ያሉ ሀገራት ተቃውሞዎችን በመጠቀም እስላማዊን መንግስት ለማዳከም እየሞከሩ ነው ሲሉ ከሰዋል። ባለፉት ሳምንታት በኢራን የሚታየውን የዋጋ ንረትና ሙስናን የተቃወሙ ሰልፎች በተለያዩ ከተማዎች የተካሄዱ ሲሆን ካሚኔ ዛሬ በቴሌቪዥን ባደረጉት ንግግር በአሁኑ ወቅት ጠላቶቻችን እስላማዊ ስርዓትን ለማጥቃት እንደዚህ አይነት ተቃውሞዎችን ይጠቀማሉ ብለዋል። ካሚኔ ጠላቶች የሚሏቸው በኢንተርኔት ገንዘብና ቅጥረኛ ተዋጊዎች በኩል ህዝቡን በእስላማዊ መንግስት ላይ ለማነሳሳት ይፈልጋሉ ሲሉ ተናግረዋል። የሩሲያ ጦርነት 100ኛ ቀኑን ባስቆጠረበት ዕለት ጦርነቱ በሁለቱ ቁልፍ የምስራቅ ዩክሬን ከተሞች ተፋፍሞ የቀጠለ ሲሆን ሞስኮም ኪየቭም በጦር ሜዳ የበላይነት ማግኘታቸውን እየገለጹ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርብ ዕለት እንደተናገሩት የሩሲያ ወታደሮች በምስራቅ ዩክሬን ተገንጣዮች በሚቆጣጠሩት ቦታ የሚገኙ ንጹሃን ዜጎችን የመጠበቅ ዋና ኃላፊነታቸውን በስኬት ተወጥተዋል ብለዋል። ይህ በእንዲህ እንዳለ የሩሲያ ኃይሎች በሰቨርስኪ ዶኔትስ ወንዝ ላይ የሚገኘውን ድልድይ በፍንዳታ በማፈራረስ ዩክሬን ወደ ሴቬሮዶኔትስክ ከተማ ወታደራዊ አቅርቦትና ለንጹሃን ዜጎች እርዳታ እንዳታደርስ ማድረጋቸውን የሉናስክ ክልል አስተዳዳሪ ሰሪ ሃይዳይ ዛሬ አስታውቀዋል። ሃይዳይ ዛሬ በቴሌቪዥን በሰጡት መግለጫ በሴቬሮዶኔትስክ የሚገኙ የዩክሬን ወታደሮች አሁንም እየተዋጉ መሆኑንና የሩሲያ ኃይሎችን ከተለያዩ ቦታዎች ገፍተው እያስወጡ መሆኑን ገልጸዋል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከአጭር ሞገድና ከኢትዮ ሳት በተጨማሪ በዌብሳይታችን amharic@voanews.com ላይ እንዲሁም በፌስቡክ ገጻችን @voaamharic ላይ ልታደምጡን ትችላላችሁ። አሁን ወደ ቀዳሚው ዘገባ እናልፋለን። ከአፋር ክልል አብዓላ ከተማ ታፍሰው ሰመራ የሚገኝ ማጎሪያ ያሉት ሰፈር ውስጥ ያለ ጠያቂና ተመልካች ከአምስት ወራት በላይ መያዛቸውን ለቪኦኤ የተናገሩ የትግራይ ተወላጆች ለሞትና ለበሽታ ተጋልጠናል ብለዋል። ባለፈው ታህሳስ አብዓላ ከተማ አካባቢ በትግራይ ታጣቂዎችና በፌደራል መንግስቱ በሚደገፉ ኃይሎች መካከል የተቀሰቀሰውን ጦርነት ተከትሎ መታፈሳቸውንና መወሰዳቸውን የሚናገሩት እነዚሁ በሺዎች እንደሚቆጠሩ የሚናገሩ ሰዎች ምግብና ውሃ እንዲሁም ሕክምና ባለማግኘት መጠለያ በማጣት እየተንገላቱ መሆናቸውን ገልጸዋል። እስካሁንም 76 ሰዎች ከመካከላቸው መሞታቸውን ተናግረዋል። ከአፋርና ከፌደራል ባለስልጣናትና ከሌሎችም ስለ ጉዳዩ እውቀት አላቸው ከተባሉ አካላት ምላሽና ማብራሪያ ለማግኘት በተከታታይ ቀናት ያደረገው ጥረት እንዳልተሳካ ገልጾ የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድህን ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በአባላና ሌሎች የአፋር ወረዳዎች ባለፈው የታህሳስ ወር ጦርነት በተካሄደበት ወቅት በውጊያው በአባላ ከተማና በአካባቢው በሚኖሩ ነዋሪዎች ላይ ከፍተኛ የሆነ ጉዳት መድረሱን፣ የሰው ሕይወት መጥፋቱን፣ ንብረት መውደሙንና በሺዎች የሚቆጠሩ ነዋሪዎችም ከመኖሪያ ቤታቸው መፈናቀላቸው ተዘግቧል። በአፋር ክልል የዞን ሁለት ዋና አስተዳዳሪ አቶ መሐመድ እንድሪስ በወቅቱ ለአሜሪካ ድምፅ በሰጡት ቃል የትግራይ ታጣቂዎች በአባላ ከተማ ፈጸሙ ባሉት የከባድ መሳሪያ ድብደባና ለበርካታ ቀናት በተካሄደ ውጊያ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል፣ በርካቶችም ተገድለዋል፣ የመንግስትና የህዝብ አገልግሎት መስጫ ተቋማት ንብረትም ወድመዋል ሲሉ ገልጸው ነበር። የትግራይ የውጭ ግንኙነት ጽህፈት ቤት በበኩሉ በወቅቱ ባወጣው መግለጫ አባላ ከተማ ውስጥ ከ250 በላይ ትግርኛ ተናጋሪዎች በማንነታቸው ተለይተው በግፍ ተገድለዋል፣ ከ900 በላይ በአካባቢው ነዋሪ የነበሩ አባወራዎች ወደ ትግራይ ሸሽተው መሄዳቸውንና ቁጥራቸው በውል የማይታወቅ ትግርኛ ተናጋሪ የሆኑ ሌሎች ደግሞ ታስረው ወደ አፋር ዋና ከተማ ሰምራ መወሰዳቸውን ዘርዝሮ ጭካኔ ለተመላበት አያያዝ ተጋልጠው ሊሆን ይችላል በሚል ማመልከቱን በጊዜው የአሜሪካ ድምፅ ዘግቧል። ይህ በእንዲህ እንዳለ በከተማይቱ ተፈጽሟል የተባለውን ግድያ ተመልክተናል ያሉ በጊዜው ሸሽተው ካመለጡ በኋላ ተይዘው በጭነት መኪና ተጓጉዘው እነርሱ ማጎሪያ ብለው ከጠሩት ወታደራዊ ካምፕ አቅራቢያ ከሚገኝ ስፍራ ተጠልለው የሚገኙ መሆናቸውን ለትግርኛ ክፍል ባልደረባችን ገብረመድን ተናግረዋል። በመሐከላቸውም ህፃናት፣ እናቶችና የእድሜ ባለጸጋ አረጋውያን የሚገኙባቸው መሆኑን አመልክተው ለበሽታና ለህልፈት እየተዳረጉ ናቸው ሲሉም ይናገራሉ። ታህሳስ 14 2014 ዓ.ም ከሌሎች በሺዎች ከሚቆጠሩ ትግርኛ ተናጋሪዎች ጋር ተለይተን ወደ ሰመራ ተወሰድን የሚለው ለደህንነቱ ሲባል ስሙ እንዳይገለጽ የጠየቀ አንድ ታሳሪ ነው።
እንደ ታሳሪዎች ተይዘን ሴቶችና ወንዶች ተለይተን በአንድ ትልቅ የታጠረ ካምፕ እየተጠበቅን ነው። አብዓላ ተወልጄ ነው ያደግኩት። ባለትዳርና የልጆች አባት ነኝ።
ከባለቤቴና ከልጆች ጋር በርቀት በአይን ከመታየት ውጪ በአካል መገናኘት አንችልም የሚለው ደግሞ እድሜው በአርባዎች ውስጥ እንደሚገኝ የገለጸ ሌላ ታሳሪ ታህሳስ 9 2014 ዓ.ም አባላ ከተማ ውስጥ ከተለያየ አቅጣጫ ውጊያው እንደተጀመረ ተከሰተ ያለውን ሁኔታ ይዘረዝራል።
ናይ ዓፋር ምልሻ ዝመስሉ ሲቪል ናይ ሲቪል ክዳን ዝተኸደኑ መሳርያ ዝሓዙ ንዓፋር ናሉ ሃይሊ ክዳን ዝተኸደኑ
የአፋር ምልሻ የሚመስሉ የሲቪል ልብስ የለበሱ ታጣቂዎችና የአፋር ልዩ ኃይል ዩኒፎርም የለበሱ ቤት ለቤት እየዞሩ ሰው መግደል ጀመሩ። ወደ መጨረሻ ላይም ከዚህ ሞት እንገላግላቸዋለን፣ ደህንነታችሁ ወደሚጠበቅበት ቦታ እንወስዳቸዋለን በማለት ከየቤቱ አውጥተው ሲወስዱን የምናቃቸው ሰዎች ተገድለው በየመንገዱ ተጥለው አይተናል። እኔ ራሴ የማቃቸው የአካባቢው ሲቪል ነዋሪዎች ሬሳ መንገድ ላይ ተጥሎ አይቻሉ።
አቶ ግርማይ ተስፋይ፣ አቶ ወልደ አብርሃ፣ መምህር ሀጎስ፣ አቶ አለም አብዓላና ወላጅ አባቱን አቶ አባላ ካሳይን በስም በመዘርዘር ከቤታቸው አውጥተው እንደገደሏቸው ከገዳዮቻቸውም አብዛኞቹም በመልክ የማያውቋቸው አፋርኛ ተናጋሪዎች መሆናቸውን ጨምሮ ለባልደረባችን ግብረ የተናገረው ታሳሪ ወደ ሰመራ ተወሰድን ያለበትን ደግሞ እንዲህ ገልጾታል።
በ37 ተጎታች ያላቸው የጭነት መኪናዎች በሁለት አውቶቡሶችና እንዲሁም በሶስት አይሱዞዎች የመከላከያ ካምፕ ወደሚገኝበት አካባቢ አጓጓዙ። ሕፃናት፣ ሴቶች፣ ሽማግሌዎችና ወጣቶችን ጨምሮ 12,000 ያህል ሰዎች ነን ወደዛ ያጓዙን። ተጋሩ ክርስቲያኖች ብቻ ነን። ፀሐዩ ኃይለኛ ነው። ጥላ የሚባል ነገር የለም። ሽማግሌዎች ብቻ የሚያርፉበት የጤና ኮሌጅ ማስተማሪያ 1-6 የሚሆኑ ቤቶች ነበሩ። ለሁለት ወር ሙሉ ጫማችንን አስወልቀው እግሮቻችንን እስኪቆስሉ ድረስ በአፋር ልዩ ኃይል እየተጠበቀን እንድንቆይ አደረጉን። የሚቀየር ልብስ የለም። የምንተኛበት ምንጣፍ የለንም። መሬት ላይ እየተኛን ሁለት ወር ሙሉ አሰቃዩን።
በመሐከላቸው ሕፃናትና በእድሜ የገፉ በህመምና በረሃብ ሳቢያ መሞት ጀመሩ ይላሉ ገብረ ካነጋገራቸው ታሳሪዎች አንዳንዶቹ።
አሁን በበሽታና በረሃብ ምክንያት መሞት ጀመሩ። ከወታደሮቹ የተረፈ ብስኩት ነበር የሚሰጠን። ከዛ ውጪ ጦማችን ማደር ነው። ዛሬ እንኳ ሁለት ሴቶች ሞተዋል። አንድ ጤና ሰራተኛ የነበረች ጎበዝ ልጅ ሕክምና በማጣት ሌላ የቆየ በሽታ የነበራቸው አንድ ትልቅ ሴት ደግሞ መድኃኒት አጥተው ሞተዋል። የዛሬውን ጨምሮ ወደዚህ ካምፕ ከመጣን በኋላ የ76 ሰዎች ሕይወት ጠፍቷል። የምንቀበርበት ከአንድ የቆሻሻ መጣያ አቅራቢያ ያለ ቦታ ሰጥተውን 10 ሰዎች ብቻ ሆነን እንድንቀብር ነው የፈቀዱልን። 2-3 ሰዎች ሲሞቱ በአንድ ጉድጓድ እየቀበርን በቂ ጊዜም አይሰጥንም። በዚህ ስቃይ ውስጥ ነው የምንገኘው።
ስሙ እንዳይገለጽ የጠየቀ ሌላ በካምፕ የሚገኝ ታሳሪ በበኩሉ የአፋር ታጣቂዎች አባላ ከተማ ውስጥ ወንዶችን እየመረጡ መግደል ሲጀምሩ ተደብቄ አመለጥኩ ይላል። ሆኖም ከተደበቀበት ተይዞ አባላ ማረሚያ ቤት መወሰዱን፣ ከዚያም የስቃይ ድርጊት ይፈጸምባቸው ነበሩ ካላቸው ውስጥ ለህልፈት የተዳረጉ መኖራቸውን ይናገራል። እርሱና ሌሎች አሁን አለንበት ያለውንም ሁኔታ እንዲህ ይገልጻል።
ሕክምና እንደሌለ ነው የሚቆጠረው። ባዶ ነው ማለት ይቻላል። መድኃኒት የለም፣ ምንም የለም።
ራስህን እንዴት ነው የምታየው ሲል ገብረ ላቀረበለት ጥያቄም ሲመልስ
እኔ ራሴን የማየው ወይ እስረኛ ሆኜ የታሳሪ መብት እንደሌለኝ ነው። ተፈናቃይም የተፈናቃይ መብት አለው። ምርኮኛም የምርኮኛ አያያዝ አለው። ይህ ነው ማለት አይቻልም።
ማንነትን መሰረት ያደረገ ነው በሚለው በሱና በሌሎች ላይ ተፈጸመ ያለው ድርጊት ሰብአዊነት የጎደለው ነው ያለው ታሳሪ አሁንም ለህይወቴ እሰጋለሁ ብሏል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ከአስር ቀናት በፊት ወደ አካባቢው መምጣቱን ሆኖም ግን ስለ ሁኔታቸው እስካሁን ምንም ያለማለቱን በመጥቀስ በኮሚሽኑ ላይ አለኝ ያለውን ቅሬታ አመልክቷል። ባለፉት 5 ወራት የካምፕ ቆይታቸው ወቅት በቀይ መስቀል 2 ጊዜያት ብቻ ከመጎብኘታቸው በስተቀር ቀይ መስቀል አልተረከበንም የሚሉት ታሳሪዎች ለሚመገቡት ምግብ የዳቦ ዱቄትና ዘይት የሚሰጣቸው መሆኑን ነገር ግን ከፍተኛ የውሃ እጥረት መኖሩን አመልክተው ኬር ኢትዮጵያ የተባለው የበጎ አድራጎት ድርጅት መጠነኛም ቢሆን በውሃ አቅርቦቱ እየረዳቸው መሆኑን ተናግረዋል። ሆኖም በቂ አይደለም ይላሉ። ትልቁ ችግራቸውም የውሃ ጥምና ሙቀቱ መሆኑን ሕፃናት ምንጽህና ጉድለት የተነሳ ለተለያዩ የቆዳ ህመሞች መጋለጣቸውን ሕይወታቸውም ለአደጋ መጋለጡን ይናገራሉ። ወደ ነበርንበት አካባቢ ይመልሱን፣ ሰብአዊ መብታችን ተጠብቆም አልባሳትና መጠለያ ይሟላልን፣ ክረምት እየገባ ስለሆነም የአየሩ ጠባይ ለመኖር አዳጋች ይሆንብናል ሲሉ ስጋታቸውን ገልጠዋል። በሌላ በኩል ከክልሉም ሆነ ከፌዴራል መንግስቱ እስካሁን መጥቶ የጠየቀን የለም ሲሉም ያማርራሉ። የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል የቀረቡትን ቅሬታዎችና የታሳሪዎችን ሁኔታ አስመልክቶ ያውቅ እንደሆን የተቋሙን ምላሽ ለማካተት በሚል ዘገባውን ያጠናቀረው ባልደረባችን ገብረ ገብረ መድን በተከታታይ የኮሚሽኑን ዲሬክተር ለማግኘት ያደረገው ሙከራ ለጊዜው አልተሳካም። ወደ ኢትዮጵያ ቀይ መስቀል ኮሚቴና ኬር ኢትዮጵያም በተመሳሳይ ያደረገው ሙከራ ለጊዜው አልተሳካም። በሌላ በኩል የአፋር ክልል መንግስት ዋና አስተዳዳሪ እንዲሁም የክልሉን ኮሚሽን ጉዳዮች ቢሮ ኃላፊ ለማግኘት ጥረት አድርጎ ነበር። በዚህም በኩል ለጊዜው አልቀናውም። አድማጮች፣ ቀደም ብሎ በስም የተጠቀሱትን ጨምሮ ጉዳዩ የሚመለከታቸውን ክፍሎች ምላሽ እንዳገኘን ይዘን እንመለሳለን።
የህወሓት ኃይሎች ተቆጣጥረዋቸው በነበሩት የአማራ ክልሎቹ ዋግኽምራ ብሔረሰብ አስተዳደርና ሰሜን ወሎ አካባቢዎች የሚኖሩት የህብረተሰብ ክፍሎች የኤሌክትሪክ አገልግሎት በመቆረጡ ለማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን ገልጸዋል። ነዋሪዎቹ ለአመት ገደማ ያለ ኤሌክትሪክ አቅርቦት ለመቆየት መገደዳቸውን ነው የሚናገሩት። በሌላ በኩል በአማራ ክልል በሚገኙ 6 ጣቢያዎች ባለፉት 9 ወራት ከ40 ሚሊዮን ብር በላይ የሚያወጣ የኤሌክትሪክ መስመር ዘረፋ መፈጸሙን የክልሉ የኤሌክትሪክ አገልግሎት አስታውቋል። መስፍን አራጌ ዝርዝሩን ይዟል።
የህወሓት ኃይሎች ለወራት ቆይተውባቸው ከነበሩባቸው ከተሞች ውስጥ አንዷ ናት የሰሜን ወሎ ቆቦ ከተማ። ኃይሎቹ ከተማዋን ከተቆጣጠሯትም ሆነ ለቀው ከወጡ በኋላ ቆቦ ምንም አይነት የኤሌክትሪክ ኃይል ሳታገኝ 10 ወራት እንዳለፋት ነዋሪዎቿ ይናገራሉ። በመንግስት ስራ የሚተዳደሩት የከተማዋ ነዋሪ ወይዘሮ ጎዳዳ ሞላ ከኤሌክትሪክ አገልግሎት መቋረጡ ጋር ተያይዞ የንጹህ መጠጥ ውሃ ለማግኘታቸውና በጀኔሬተር ለሚወጣ ውሃ ለጀሪካን እስከ 50 ብር ስለሚከፍሉ ወጪው ኑሯቸው ላይ ያሳደረውን ተጽዕኖ እንዲህ ይገልጹታል።
የመንግስት ሰራተኛ ነኝ። በወር ደሞዜ አስቤዛ ማሟላባት ያው የተወሰነች ናት። ከዛ ባሻገር በየቀኑ ግን 1 ጀሪካን 50 ብር ነው የሚሸጠው። ያንን በመግዛት የኑሮ ቀውስነት ተከስቶብኛል። ለምሳሌ እኔና እኔ መሰሎች ማለት ነው።
ከዛ ባሻገር ግን ሆርማት ጎሊና የሚባሉ ወንዞች አሉ። እዛ ድረስ በጋሪ እየተሄደ ነው የሚቀዳው።
የኤሌክትሪክ አገልግሎት ከተቋረጠ 1 አመት ገደማ ከሆናቸው ውስጥ የዋግኽምራ ብሔረሰብ አስተዳደር ዞን ይጠቀሳል። በዞኑ ዋና ከተማ ሰቆጣ በእንጨት ስራ የሚተዳደሩት ሰለሞን ዋኘው ችግሩ ያሳደረባቸውን ተጽዕኖ ሲጠቁሙ፣
ብድር መክፈል አልቻለም። 100 ሺህ ብር ነበር የተበደርኩት በተዘዋዋሪ ብድር። በየሶስት ወሩ በጊዜው መብራት እያለ በሰዓቱ መልስ ነበር። ከዛም በኋላ ያው እንደምታውቀው መፈናቀል መጣ። ከዛም በኋላ ያለውን ነገር ከፍለንም አናውቅም። የነበሩን ሰራተኞች በጣም ቀንሰናል። ራሴ እየሰራው ነው ያለሁት። ምንም ግን የሚያረካ ነገር አለ? 1.5 ነበሩ ኔጋ፣ አሁን 1 ነው ያለው ኔጋ። ቤተሰብ አስተዳደር የቤት ክራይ መክፈል አልቻለም።
በስነ ህዝብ ዘርፍ እንደሚሰሩ የሚናገሩት ወይዘሮ ጎዳዳ የኤሌክትሪክ መስመሩ በጦርነቱ ምክንያት ከጥቅም ውጭ በመሆኑ በቆቦና በዙሪያው አካባቢ ከ300,000 የሚልቅ የህብረተሰብ ክፍል ለከፍተኛ የንጹህ መጠጥ ውሃ አቅርቦት ከመጋለጡ ባለፈ ችግሩ የመስኖ እንቅስቃሴውን ስላወቀው በግብርናው ላይም ያሳደረው ተጽዕኖ የከፋ ነው ብለዋል።
የግብርና ስራው በጣም ደክሟል። ለምሳሌ አትክልትና ፍራፍሬ በማምረት ሽንኩርት፣ አቮካዶ፣ ማንጎ፣ ፓፓያ የሚባሉት ነገሮች በዛ ምክንያት ነበር ከአመት እስከ አመት የሚመረተው። ያ ምርት አሁን ሙሉ በሙሉ በምትለው ደረጃ ተቋርጧል። መሬቱ አገልግሎት እየሰጠ አይደለም። የፈጣሪ ዝናብ እየተጠበቀ ነው ያለው።
በሌላ በኩል የምግብ እህል ለማስፈጨት በነዳጅ የሚሰሩ የእህል ወፍጮ ቤቶች ከአቅማቸው ጋር የማይመጣጠን ክፍያን እንደሚጠይቋቸው ተናግረዋል።
አንድ ኪሎ በ1.50 ምናምን ነበር የምናስፈጨው ኤሌክትሪክ እያለ፣ አሁን ግን ለአንድ ኪሎ 10 ብር ነው።
100 ኪሎ ቢያስፈጩ 1,000 ብር ማለት ነው።
አዎ። እና እንደ አማራጭ አሁን ምንድን ነው እየተጠቀምን ያለ ነው እዛ ይህን ያክል ዋጋ ከምናወጣ 10 ጣሳ በሆነ 20 ጣሳ ወይም በኪሎ እስከ 25 ጣሳ ባለችው ነገር እንትን ከሸመትን በኋላ ወልዲያ የሚባል ሀገር አለ። 50 ኪሎ ሜትር ነው። 50 ኪሎ ሜትር ተጉዘን
ያው በተመጣጣኝ ዋጋ የመብራት ዋጋ በሚያስከፍለው ከፍለን ተመልሰን ጭነን እንሄዳለን ማለት ነው።
በእንጨት ስራ የሚተዳደሩት የሰቆጣው ሰለሞን ዋኘው ከመንግስት የተበደሩትን ብድር ሳይመልሱ ከቤተሰብ ተበድረው ጄኔሬተር ለመግዛት ቢሞክሩም የህወሓት ኃይሎች አካባቢውን ተቆጣጥረው በነበረበት ወቅት አደረሱብኝ ባሉት ዘረፋና መልሶ ለመቋቋም ባጋጠማቸው የገንዘብ እጥረት ለችግር መጋለጣቸውን አልደበቁም።
በብድር ከቤተሰብ ከምናምን ከጓደኛ ተበዳድረ ነው እንደ አዲስ እቃ ያሟላ ነው። ጄኔሬተር ራሱ በብድር ነው የገዛሁት እኔ። 60,000 ብር ሙሉ ብድር ነው ጄኔሬተር የገዛሁት።
ግብር ከፍለናል፣ ግን እኛ ስንከፍል ኑሮን አይደለም የከፈልነው። ካልከፈልክ መስራት አችልም፣ ለዛ ነው የከፈልነው።
የተግባቦት ዘርፍ ባለሙያ እንደሆኑ የሚናገሩት ማርዬ ደሳለ የኤሌክትሪክ አገልግሎቱ መቋረጥ በተሰማራሁበት መስክ ውጤታማ እንዳልሆን አድርጎኛል ይላሉ።
6 ሰዓት ጀምሮ እስከ 10 ሰዓት ባለው ውስጥ በተደጋጋሚ ስልክ የሞክረው ከሆነ ጥሪ አይቀበልም ነበር የሚለው። ምክንያቱ ደግሞ የጄኔሬተር አገልግሎት ስለሆነ የምናገኘው እሱን ለማግኘት ሌላ ቦታ ሄደን ቻርጅ አድርገን ወደ ሌላ ቦታ ሄደን ስራችን ሰርተን እስከምንመጣ ድረስ ባትሪው ዝግ ሆኖ ነው የሚጠብቀው እና ቀጥተኛ ተጎጂ ነን። በህይወትም ላይ ቢሆን ከማህበራዊ ሚዲያዎች ከቴሌቪዥን መስኮቶች በግሌ ላይ ከመራቁ የተነሳ መረጃዎችን አለማግኘታችን ወደኋላ የማስቀረት ችግር ተፈጥሯል።
በተለይ በሰሜን ወሎ ቆቦ፣ ላሊበላና አካባቢዎቹ በዋግምራ ብሔረሰብ አስተዳደር ዞንና በወልቃይት ጠገዴ አካባቢዎች እስካሁን የኤሌክትሪክ አገልግሎት በመቋረጡ ህዝቡ ለችግር መጋለጡን ከአካባቢዎቹ የሚወጡ መረጃዎች ያመለክታሉ። ነዋሪዎቹ ጠቅላይ ሚኒስትር አብይ በተገኙባቸው አጋጣሚዎች ሳይቀር ስለ ችግሩ ዘርዝረው መፍትሄ ጠይቀዋል። ከዘርፉ ባለሙያዎች የተገኘው መረጃ እንደሚያስረዳው ቆቦ፣ ላሊበላና ሰቆጣ ከአላማጣ ማከፋፈያ ጣቢያ እንዲሁም ወልቃይት ጠገዴ ሁመራ ከሽሬ ማከፋፈያ ጣቢያ ኃይል የሚያገኙ ስለነበር ጦርነቱን ተከትሎ የኃይል መስመሩ ተቋርጧል። የኢትዮጵያ ኤሌክትሪክ ኃይል በጉዳዩ ላይ አስተያየት እንዲሰጠን ጥረት እያደረግን ሲሆን እንደተሳካልን ይዘን ለመቅረብ እንሞክራለን። የአማራ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስኪያጅ ማተብ ያለሙ ግን ችግሩን ለመቅረፍ እየተደረጉ ያሉ ጥረቶችን ጠቁመዋል።
ላሊበላ አካባቢ በባለፈውም የጀነሬተር ተከላ ተጠናቆ ስራ ተሰርቷል። አሁንም ሰቆጣ አካባቢ የጀነሬተር ተከላ እየተሰራ ነው ያለ። ወልዲያ አካባቢም የሞባይል ሰብስቴሽኑ ተጠናቆ በኤሌክትሪክ ኃይል በኩል እንዳለቀ በአካባቢ ያሉት አካባቢዎችም አገልግሎት እንዲያገኙ የማድረግ ስራው ተጠናቆ የሚቀርብ።
ይህ በእንዲህ እንዳለ ከቅርብ ዓመታት ወዲህ እየተባባሰ በመጣው ዘረፋ ምክንያት ተቋሙን ለኪሳራ ደንበኞችን ለመሬት የሚዳረግ ችግር መከሰቱን የአማራ ክልል ኤሌክትሪክ አገልግሎት ኮሚኒኬሽን ገልጿል። ስራ አስኪያጁ አቶ ማተቤ እንዳስታወቁት በክልሉ በሚገኙት 6 ቀጠናዎች ባለፉት 9 ወራት ብቻ 40 ሚሊየን ብር የሚያወጡ ንብረቶች ዘረፋ ተፈጽሞባቸዋል።
በዋናነት የታወር ብረቶች ወይም ደግሞ 66 ኬቪ አስተላላፊ መስመሮች አሉ። የኤሌክትሪክ አስተላላፊ መስመሮችን የሚሸከሙ ብረቶችን እየቆረጡ የመውሰድ ነው። እንግዲህ በዋናነት ትራንስፎርመር ላይ ፊውዞችን መፍታት፣ ትራንስፎርመሮቹን ፈቶ የውስጥ ኮይሎችን መውሰድ፣ የእንጨት ምሰሶዎችን ቆርጦ አልሙኒየም ሽቦዎቹን መውሰድ የመሳሰሉት በተደጋጋሚ የሚታዩ ናቸው። በአጠቃላይ ባለፉት 9 ወራት በአማራ ክልል በስድስቱም ዲስትሪክቶቻችን ላይ የደረሰውን የኤሌክትሪክ መሰረተ ልማት ውድመት ወደ 40 ሚሊዮን የሚጠጋ ንብረቶቹ በሌቦች ተሰርቀዋል።
ይህ ደግሞ ተቋሙ አገልግሎቱን ለማስፋት በሚያደርገው ጥረት ላይ ተጽዕኖ ያሳድራል ባይ ናቸው።
ለአዳዲስ መንደሮች ማስፋፊያ ልንጠቀምበት የምንችለውን ንብረት ወደ ጥገና ወይም ደግሞ ይሄን የተቋረጠበትን አካባቢ ለመጠገን የምናውለው ይሆናል ማለት ነው። አዳዲስ መስመሮችን አዳዲስ አካባቢዎችን ኤሌክትሪክ ከማዳረስ ይገድበናል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ምዕራብ አፍሪካ ይሆናል የምናመራው። ጋና ውስጥ አንድ የፓርላማ አባል በምርጫ ወረዳቸው ውስጥ የጾታ ጥቃት ሰለባዎችን የምርመራ ክፍያ ሰርዘዋል። ሰሜን ቶንጎ በሚባል ጋና ውስጥ የሚገኝ አንድ አውራጃ የፓርላማ ተወካይ የጾታ ጥቃትና አስገድዶ መድፈር ሰለባ የሆኑ ሴቶችን የሐኪም ምርመራ ወጪ ቢሮአቸው እንዲሸፍን ነው ያደረጉት። ከዚህ በፊት ተጠቂዎች በደላቸውን ለፍርድ ቤት ለማቅረብ ከፍተኛ የሐኪም የምርመራ ወጪ ይጠየቁ ነበር። ሰናኑ ቶርድ ከጋና ለቪኦኤ የላከውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
የአስተም ቤተሰብ በጋና ሰሜን ቶንጎ አውራጃ አንድ ቤት ውስጥ የሚኖሩ 3 ሴት ልጆች አሏቸው። በዚህ ወር መጀመሪያ ላይ የሁሉም ታናሽ የሆነችው የ15 ዓመቷ ልጅ ተጠልፋ አስገድዶ መድፈር ተፈጽሞባታል። አይሪን አትስም የጥቃት ሰለባዋ እህት ነች።
የ14 ዓመት ልጅ ፎቶን ከስልኩ ላይ ለእህት ያሳይቶ ከእርሱ ጋር ወሲብ ለመፈጸም ፈቃደኛ ባለመሆኗ እንደገደላት ነገራት። እርሷን መንብ የምትል ከሆነ እንደሚገድላት ዛተ። በሽጉጡ ሰደፍ ደረቷን መታት፣ ሊያንቃትም ሞከረ። ፊቷ እስከሚያብጥ ደበደባት።
የአይሪን እህት ከ7 ቀናት በፊት ከሆስፒታል ወጥታለች። ከ6 ወራት በኋላ ደግሞ የክትትል ቀጠሮ አላት። የብሔራዊ የጤና መድን ፕሮግራሙ የሕክምና ወጪውን አይሸፍንም። ዶክተር በርናንድ ኡቱጉባ የሰሜን ቶንጎ የሕክምና ክፍል ኃላፊ ናቸው።
As long as it is defilement or rape or sexual assault review.
እድሜያቸው ለግብረ ስጋ ግንኙነት ካልደረሰ ልጆች ጋር የሚደረግ ግንኙነት፣ አስገድዶ መድፈርና የጾታ ትንኮሳን በተመለከተ የጤና መድህን ወጪውን አይሸፍንም። ማንኛውም ምርመራ የሚደረግ ከሆነ ወጪውን የምትሸፍነው ራሷ ተጠያቂዋ ነች፣ ወይም ደግሞ ገንዘቡን ከሆነ ቦታ ማምጣት አለባት።
የብሔራዊ የጤና መድን ፕሮግራም ባለስልጣን ለቪኦኤ እንደተናገሩት ፕሮግራሙ የጾታ ጥቃትን እንደ ጤና ችግር ሳይሆን እንደ ወንጀል ድርጊት ነው የሚቆጥረው። የሰሜን ቶንጎ አውራጃ የህዝብ ተወካይ ሳሙኤል አብላከዋ ይህ ኢፍትሃዊ ነው ይላሉ። ተወካዩ በምርጫ ክልላቸው ላሉ ሆስፒታሎች ተጠቂዎችን የምርመራ እንዳያስከፍሉ አዘው ቢሮአቸው ወጪውን እየከፈለ ይገኛል።
We have abolished this, and so we can now scale it up.
እኔ ያሳየው ያለሁት በአንድ የምርጫ ክልል ማድረግ እንደሚቻል ነው። አሮጌውን ደንብ አግደናል። ሌሎች አካባቢዎችም ይህን እንዲከተሉና ክፍያውን ለማስቀረት ከጓዶቼ ጋር ህግ ለማርቀቅ እየተነጋገርኩ ነው።
በ2020 በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ የተሰራው ጥናት እንዳመለከተው በጋና ከጾታዊ ጥቃት በኋላ ፍትህን የሚፈልጉ ተጠቂዎች ከገቢያቸው ከ10 እስከ 55 በመቶ እንዲያዋጡ ይገደዳሉ። ይህም ተጠቂዎች ፍትህን ፍለጋ ወደፊት እንዳይመጡ ያደርጋል። የፓርላማ አባሉ ሳሙኤል አብላከዋ ግባቸው ተጠቂዎች ፍትህን ሲሹ ቀላል እንዲሆንላቸውና የጥቃቱ ፈጻሚዎች ደግሞ ተገቢውን ቅጣት እንዲያገኙ ነው።
No matter your status, no matter who you are, no matter how much money you think you have.
ምንም ሁን ማን ወይም ምንም ያህል ገንዘብ ይኑርህ ይህ የሚያስቀጣ ወንጀል ነው። ካሁን በኋላ ምንም ትዕግስት የለንም።
በዚህ አዲስ ደንብ መሰረት የአትሰን ቤተሰብ የጥቃት ፈጻሚው ላይ ክስ ለመመስረትና ፍትህ ለማግኘት ተስፋ ያደርጋል።
እንግዱን ለዘገባው አመሰግናለሁ። የቅዳሜ ምሽት ፕሮግራማችን ይቀጥላል። አድማጮች፣ በነገራችን ላይ በፕሮግራሞቻችን ዙሪያ አስተያየትም ሆነ ጥያቄ ሲኖራችሁ የምትልኩበትን አድራሻ አንድ አፍታ እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ሀብታሙን አመሰግናለሁ። አድማጮች፣ ወደ ቀጣዮቹ ቅንብሮች በዚህ ዜማ እንሻገር። ቆየት ካሉ የተሾመ ምትኩ ዜማዎች አንዱ የሆነውን ሱሰኛሽን ነበር ያደመጥነው። እናመሰግናለን። ቀጣዩ በኢትዮጵያ ሰብአዊ መብቶች ዙሪያ የተካሄደ ውይይት ነው። አብራችሁን ቆዩ። በኢትዮጵያ በተለያዩ አካባቢዎች ከጦርነት አንስቶ የጅምላና የነፍስ ወከፍ ጥቃቶችና ግድያዎች መኖራቸው በየጊዜው እየተነገረ ነው። እነዚህ በህብረተሰቡ አስተሳሰብም ሆነ አእምሮዊ የጤና ሁኔታ ላይ የሚያስከትሏቸው ችግሮች ይኖሩ ይሆን በሚለው ጥያቄ ዙሪያ ከሰብአዊ መብት ጉዳዮች ጋር በተያያዘ ከሚሰሩ ሁለት ባለሙያዎች ጋር ቆይታ አድርገናል። ደረጀ ደስታ በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌን አሁን ለስራ ከሚገኙበት ከአውሮፓ እንዲሁም የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለማርያምን አወያይቷል።
አድማጮች፣ በመግቢያችን ላይ እንደተገለጸው የዛሬ እንግዶቻችን በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌና በኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለማርያም ናቸው። ለውይይታችን መግቢያ እንዲሆንን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በዚህ ወር ውስጥ ለህዝብ ተወካዮች መድረክ ላይ የአስር ወር የስራ ክንውኑን ሪፖርቱን ግንቦት 3 2014 ባቀረበበት ወቅት በተለይ በሰሜኑ የሀገራችን ክፍል በተከሰተው ጦርነት እንዲሁም በሌሎች የሀገራችን ክፍሎች ከብሔር ማንነት ራስን በራስ የማስተዳደርና የአስተዳደር አካባቢዎች ወሰን አልፎም ከሃይማኖት ጥያቄ ጋር በተያያዘ በተለያዩ ወቅቶች በሚያገረሹ ግጭቶች ሳቢያ ጾታዊና ወሲባዊ ጥቃቶችን ጨምሮ እጅግ በርካታ ሰዎች ለሞት፣ ለአካልና ለስነልቦና ጉዳት፣ ለመፈናቀልና ለንብረት ውድመት መዳረጋቸውን የኮሚሽኑ ዳይሬክተር ዶክተር ዳንኤል በቀለ ተናግረዋል። እንደገና አሁንም በቅርቡ ኢሰመኮ በራሱ ድረገጽ ላይ ባሰፈረው ዘገባ በተለያዩ የአገሪቱ ክፍሎች ህግና ስርዓትን ለማስከበር መንግስት በህጋዊ መንገድ ሊወስድ የሚችላቸውን እርምጃዎች ኢሰመኮ ቢገነዘብም የዚህ አይነት የሰብአዊ መብቶች መርሆችን ያልተከተለና የተስፋፋ እስር ተገቢ አለመሆኑን የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ገልጸዋል። ከዚህ በመነሳት በቅድሚያ በእስሩን ብቻ ሳይሆን ቀደም ሲል ኢሰመኮና ዓለም አቀፍ የሰብአዊ መብቶች ድርጅቶች በሚያወጧቸው ሪፖርቶች ግድያን ጨምሮ የሚፈጸሙ ጥሰቶች እየበዙ መምጣታቸውን ማስተዋል ይቻላል። ከዚህ አንጻር ጥያቄውን በቅድሚያ አቶ ፍስሐ ወደ እርሶ ልሰውደውና አምነስቲ ኢንተርናሽናል ከሚሰጠው መግለጫና በእርሶ እይታ አሁን በኢትዮጵያ ያለው የሰብአዊ መብት ሁኔታ ምን ደረጃ ላይ ይገኛል?
አሁን አለው እንግዲህ ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ በጣም አሳሳቢ የሚባለው ውስጥ የሚከተት ይመስለኛል። ያሉት አመላካች ነገሮችን ሲታያቸው ከሌሎች ከነባራዊ ሁኔታዎች ደግሞ ከሰብአዊ መብት ወጪ ደግሞ ያሉትን ነባራዊ ሁኔታዎች ደግሞ ስታይና ከእነሱ ጋር ደመልቀት ስታየው እና ደግሞ ላለፉት አመታት የነበሩትን አቅጣጫዎች ስታይ በቃ የሰብአዊ መከባበርና ጥበቃ ሁኔታው ከጊዜ ወደ ጊዜ በጣም አስከፊ ደረጃ ላይ እንደደረሰ እንግዲህ ሰብአዊ መብት ጥሰት እንግዲህ በዋነኝነት በመንግስት የሚፈጸም ነው ወይ ደግሞ መንግስት መጠበቅ ሲያቅተው ነው እና እነዚህ ሁለቱ ራሱ መንግስት የሚፈጽማቸው የመንግስት አካላት የሚፈጽሟቸው የመብት ጥሰቶች እነሱ ደግሞ ማነስም ሆነ ባለመፈለግ ሌሎች ሰዎች የሰብአዊ መብት ሲጥሱ ለመከላከል አለመቻላቸው ባለፉት ጊዜያት እንግዲህ እየጨመረ መጥቶ አይተን ማናቃቸው አይነት ነገሮች ሁሉ መከሰት ጀምረዋል። አይተን ማናቃቸው ማለት ነው በፊት የምናያቸው አይነት የሰብአዊ መብት ጥሰቶች ነበሩ። አሁን ግን መጠናቸውም ጨምሯል። የጭካኔው አይነትም ደግሞ ጨምሯል። በዛው መጠን እንዲሁ ምሳሌ ለመጥቀስ ያህል ለምሳሌ ህጻናት መቆራረጥ አይነት ነገሮች በብዙ ቦታ አይተናል። ለምሳሌ ልክ የአዲሱ መንግስት ለስልጣን ለመጣ ቤኒሻንጉል ላይ 14 ዓመት ምናምን የማይሞላው ልጅ ዘምነ በቃ ከሰውነት የወጣ አይነት ድርጊት። አሁን ደግሞ እንደዚህ ከጦርነቱ በኋላ ገድዶ መድፈሩ መጠን በሁሉም ወገን የሚፈጸመው በጦርነት ውስጥ ተሳታፊ የሆኑ ሰዎች ሀይሎች አስገድዶ መድፈር የሚፈጽሙበት መንገድ አስገድዶ መድፈር ብቻ ሳይሆን በግሩፕ ወይም ደግሞ በቡድን ነው የሚፈጽሙት። የቤተሰብ አባላት የተጠቂዎቹ ቤተሰብ አባላት ባሉበት ነው የሚፈጽሙት። አስገድዶ መድፈሩ በተጨማሪ ደግሞ አካላዊ ጥቃት አለው። እነዚህ አልባሌ ነገሮች መናገር አለ። አንዳንድ ቦታዎች ላይ እንዲያውም ሰውነታቸው ውስጥ ሌሎች ነገሮች መጨመር አለ። አውሬያዊ የሆነ ባህሪ መጥቷል። ወደ አውሬ የመቀየር ነገር አሁን በቅርቡ ደግሞ እንዲሁ በቪዲዮም እንዲሁ ሲታየ ነበር። አንድን ሰውዬ ሆነ ትግራይ ተዋጊነት ተጠረጠረና ቤኒሻንጉል አካባቢ እያዩ እሳት በተቀጣጠለ እሳት ውስጥ ከነነሱ ሲከተት እና ሰውዬው ሲታተል ደግሞ ይነገሩ የነበሩ ነገሮች አሉ። እንግዲህ እኔ የሚያደረጉት የጸጥታ አካላት ናቸው። ሰዎችን መከላከል ያለባቸው ሰዎችን ህግ ማስከበር ያለባቸው አካሎች ናቸው። ዩኒፎርም ለብሰው ይህን ሲያደረጉ ያየ ነው። ሌላውም እንደዚህ ደግሞ አንዱን ትንዱ ሲደበድቡት ሲሉት ሲያላግጡበት ህጻናት ልጆች ሳይቀሩ በዚህ ውስጥ ሲገቡ አይተናል። የጭካኔው መጠን የእንትኑ መጠን በጣም እየጨመረ ነው የሄደውና ይሄ አሳሳቢ ደረጃ ላይ እንደደረስን የሚያሳይ ነው። ብዙ ብሄር ኤለመንት ወይም ደግሞ የብሄር ተኮር ናቸው። በጭካኔው መጠን እየበዛ ነው እና ይሄ በተቻለ መጠን እስካሁን እንኳን እንግዲህ ያለውን እንኳን ወደኋላ መመለስ ናቸው እንኳን ከዚህ በላይ እንዳይሆን ማድረግ ካልተቻለ ነገ ደግሞ በጣም እየቀረብን ያለ ይመስለኛል። ከዚህም የባሰ ነገር ሊመጣ ይችላል። ግን የጭካኔን ገደብ አልፈነዋል። አሁን ወደ በምን ያህል ስኬል ይሆናል ወይም ደግሞ በምን ያህል መጠን ይሆናል የሚለው ነው እንጂ የተባዊ ባህሪያችንን እየለቀቀ ያለበት ሁኔታ ያለን።
አቶ ያሬድ እንግዲህ ቀደም ሲል ኢሰመኮ የሚለውን አድመጠናል። አሁን አቶ ፍስሐ ያሉትንም ሰምተዋል። ከዚህ አንጻር የእርሶስ እይታ ምንድን ነው? የኢትዮጵያ ሰብአዊ መብት አሁን የሚገኝበት ሁኔታ እንዴት ይገልጹታል?
አመሰግናለሁ ደረጀ። ያው የሰብአዊ መብት ኮሚሽኑም ሆነ አሁን ደግሞ አቶ ፍስሐ ጥሩ ሁኔታ እንደገለጸው ኢትዮጵያ ውስጥ አሁን ያለው የሰብአዊ መብት አያያዝ ሁኔታ ከአሳሳቢ ከሚባልም ደረጃ አልፎ በሀገሪቷ ውስጥ የሕግ የበላይነት ጭምር ያለበትን ደረጃ ያሳያል። በብዙ መልኩ የመንግስት የጸጥታ አካላት ጭምር የተሳተፉባቸው ወጣቶች፣ በተለያየ እድሜ ላይ የሚገኙ የማህበረሰብ ክፍል አባላት የሚሳተፉባቸው ከመንግስት ውጪ የተደራጁ እጃቸው ላይ መሳሪያ ያሉ አካላት ጭምር ኢትዮጵያ ውስጥ በሚገርምና በሚያስደንቅ በሚያስፈራም ሁኔታ በሰብአዊ መብት ጥሰት ላይ የዜጎችን ህይወትም ደህንነትም ንብረትም አደጋ ላይ የሚጥሉ አድራጎቶች እየተፈጸሙ እያየን ነው። በጣም ብዙ ሰቅጣጭ ድርጊቶች አሁን በየቀኑ ሆኗል እንዲህ ያሉ ነገሮች የምናየው። በሶሻል ሚዲያ የሚወጡ ተንቀሳቃሽ ምስሎችን ቅድም አንድ ሁለቱን ፍስሀ ጠቅሷቸዋል። ትላንትና እንኳን አንድ በእድሜ ጠና ያሉ አሮጊት ሴት ዙሪያቸውን በወጣቶች ተከበው ከየአካባቢው እየተዋከቡ ሲደበደቡ ጥቃት ሲደርስባቸው የሚያሳይ ምስል ሁሉ አይተናል። እና እንዲህ አይነት የጭካኔ የተሞላባቸው ፍስሀም እንዳለው ከሰብአዊነት የራቁ ወደ አውሬነትም የሚጠጋ የሚመስሉ ስሉ አደገኛ የባህሪ ለውጥ አዝማሚያ በየቀኑ የሚታይ ነገር ሆኗል። በዛ ላይ የደቦ ጥቃቶች፣ የደቦ ፍርድ በየሜዳው የመንግስት የጸጥታ አካላት ልብስ የለበሱ ሰዎች ቅድም እንደተጠቀሰው አንድ ሰው ከበው አካል ሲያቃጥሉ ታይቷል። ደብድበው ህጻናቶች ባሉበት ፊት በጥይት መተው ሲገድሉ ታይቷል። ልክ እንደዚሁም ደግሞ የመንግስት አካል ያልሆኑ የተለያየ ለራሳቸው ስያሜ የሰጡ ቡድኖች በየቦታው በንጹሃን ዜጎች ላይ ሰቃቂ ጥቃት እየፈጸሙ ያሉበት ነገር ነው እና መግቢያው ላይ ፍስሀ እንዳለው መንግስት ሰብአዊ መብትን ባለመጣስ ብቻ ሳይሆን ማስከበር ባለመቻሉም የተነሳ ኢትዮጵያ ውስጥ ዛሬ ያለው የሰብአዊ መብት ሁኔታ ከመቼውም ጊዜ የከፋና እንዲህ አይነት ፈታኝ ወቅት ውስጥ የገባበት ጊዜ አለ ብዬ አላስብም።
አቶ ያሬድ አሁንም ከእርሶ ጋር ልቆይና በተለያዩ የሀገሪቱ አካባቢዎች ከጦርነት አንስቶ እንግዲህ የጅምላና የነፍስ ወከፍ ጥቃቶችና ግድያዎች መኖራቸውን ይታያል። እርሶም አሁን እንደገለጹት ሁለታችሁም እንዳላችሁት እነዚህ በህብረተሰቡ አስተሳሰብም ሆነ በአእምሯዊ የጤና ሁኔታ ላይ የሚያስከትሏቸው መኖራቸውን የምትከታተሉበት ወይም በስራ አጋጣሚ የተነሳ የተገነዘቡበት ሁኔታ ካለ ቢነግሩን።
አለ። በመጀመሪያ በማህበረሰብ ውስጥ እንዲህ አይነት የባህሪ ለውጥ ወጣቶች ናቸው ደግሞ በብዙ ጊዜ በእንደዚህ አይነት አሰቃቂ የሆኑ ጥቃቶች ላይ ተሳትፈው የሚታየው። ብዙ መረጃዎች፣ ብዙ የፎቶግራፍ ማስረጃዎች ይደርሱናል። የሰው አካል አንገት ለብቻው፣ ሰውነት ለብቻው። ቅድም አንድ ጣልጅ ቤኒሻንጉል ጉሙዝ ውስጥ የደረሰበትን ፍስሀ ጠቅሷል። እኛ ሌሎች ብዙ የሰው አንገት ተቆርጦ የመኖሪያ ጥሩ ላይ ሰዎች አንጠልጥለው አይተናል። ይሄ በምንም መንገድ በጤናማ የአእምሮ ሁኔታ ውስጥ ያለ ሰው ያሉ ወጣቶች የሚያደርጉት ነገር አይደለም። ይሄ ከጤናማ የሰው ልጅ አስተሳሰብ በጣም የወጣ በጭካኔ ደረጃውም ደግሞ በዚህ ዘመን እጅግ ለመግለጽ የሚያስከፋ ነገር ነው እና ይሄ ነገር በማህበረሰቡ ውስጥ እነዚህ ድርጊቱን የሚፈጽሙ ሰዎች ጨካኝም አረመኔም ምንም ብለን ብንፈርጃቸው እንኳን የአእምሮአቸው ሁኔታ ልክ አይደለም። ይሄ ከፈጻሚዎቹ አንጻር ነው። ሌላው ግን አደጋው ምንድን ነው? እንዲህ አይነት ነገሮች እየተደጋገሙ ሲፈጸሙ እና የወንጀሎቹ አይነት የጥፋቶቹ አይነት ደግሞ በማህበራዊ ድረገጾች በብዛት እየተሰራጨ ሁሉም ሰው በየቀኑ እያየው ስለመጣ ለመብት ጥሰቶች ሰው ያለው ስሜት የመደንደን ነገር፣ ሞትን መላመድ፣ መጥፎ ድርጊቶችን መላመድ እየታየ መጥቷል። ስለዚህ አንዳንድ ጊዜ ሰዎች ጥቃት ሲደርስባቸው የመብት ተቆርቋሪ የሆኑ ሰዎች ያንን ሲያጋልጡ ይበለው ይበላት ገባዋል ብለው ፍረጃና እንደውም አንዳንዱን መጥፎ ድርጊት የሚያበረታቱ ሰዎች ሁሉ አብረው ይታያሉ እንዲህ ያለ መድረክ ላይ።
አቶ ፍስሀ እርስዎ ቀደም ሲል የገለጿቸው የሰብአዊ መብት ጥሰቶች በህብረተሰቡ ላይ በወል አሳድሮታል የሚሉት ስነ ልቦና የቀውስም ሆነ ተጽዕኖ ካለ ቢነግሩ ነው። በዚህ ላይ ተጨማሪ አድርገው
አንደኛ እንግዲህ የመብት ጥሰቱ ሰለባዎች አሉ። የመጀመሪያዎቹ እነሱ ላይ የሚደርሰው አካላዊም ስነ ልቦናዊ ጉዳት አለ፣ እንደ አንድ ሰለባ እንደ አንድ ቪክቲም ማለት ነው። ከዛ በኋላ ደግሞ ቤተሰቦቻቸውና ከእነሱ ጋር የሚኖሩ ሰዎች ላይም ደግሞ የሚያደርሰው ከፍተኛ የሆነ ማህበራዊ ስነ ልቦና እንግዲህ ይኖረዋል። ከዛ እንግዲህ በሶስተኛ ደረጃ ያለ ነው ሰዎች እንግዲህ በነገሩም በዜናም በማህበራዊ መገናኛ ዘዴዎችም የምንሰማው ሰዎች ደግሞ አለ። ይሄ እንግዲህ አሁን አይደለም ለረጅም ጊዜ ሆነ። በፊት በነበረው ጊዜ ላይ ሰዎች ቶርቸር ሲደረጉ ነበር የምንሰማው። እነሱ የሚዘገንኑ አይነት ቶርቸሮች ነበሩ። ስለ ማዕከላዊ ሰምተታይታለ እነሱ በጣም ያስደነግጡን ነበር። ነት ኢንተርኔት ነበር። አሁን
እሱ ጊዜ ደህና ጊዜ መባል ጀመረ። መላመድ መጣ ገባ። አትሊስት እንደዚህ ሰው ማቃጠልና ምናምን ወይም ደግሞ በአደባባይ ሰው መግደል፣ አሁን አንድ ኦሮሚያ ውስጥ ባለፈው ዓመት የተፈጸመው ነገር አንድ ልጅን ሸኔነት ምናምን አሉትና ህዝብ እያየው አስረው ደብድበው ፊት ለፊት የኦሮሚያ ልዩ ፖሊስ ናቸው ገደሉት በህዝብ ፊት። እና እሱንም ደግሞ በመንግስት የፌስቡክ ገጽ ላይ ነው እንግዲህ ያደረጉት። እና ይሄ እንግዲህ ኖርማል ሆነ ማለት ነው። መንግስት እንኳን ይሄ ኃላፊነት ያለበት አካል እንኳን መልክ ሲጥሱን ራሱ እንደ ኖርማል ማየት ጀመሩ ማለት ነው። እና ይሄ ኖርማል መሆኑ ደግሞ ምንድን ነው የሚያሳየህ? ኖርማል ወይም ደግሞ የተለመደ ነገር መሆኑ የሚያሳይ ምንድን ነው? ለሚቀጥለው እንግዲህ እየተዘጋጀን ነው ማለት። አሁን ይሄኛው ተለምዷል፣ የሚቀጥለው ደግሞ ምንድን ነው የሚሆነው ሚለው ያሳስበኛል። እና ሰዋዊ ባህሪያችንን ማህበረሰባዊ ባህላችንን ባህሪያችንን እያጣን ነው። እንደ ማህበረሰብ ለመኖር የሚያስፈልጉ ነገሮች አሉ። አንደኛው በማንኛውም የህብረተሰብ አካል ላይ ግብ ሲፈጸም ሊዘገንነንም ልንናገርም ልናወግዝም ይገባል። ያ የለም። አሁን ያለው የምን ብሔረሰብ ነው የምን እንትን ነው የሚለው የሚታየው እንግዲህ አሁን በሌላው ሀገር እና በዓለም ላይ ኢትዮጵያ ውስጥ እንደዚህ አይነት ነገር ተፈጸመ ሲባል ትልቅ አውትሬጅ ወይም ደግሞ ምንድን ነው ትልቅ ሁካታ ያስፈጥራል። እኛ ሀገር ግን እንደዚህ ነገር ተፈጠረ ሲባል በዚህ የተጎዳው አንድ ብሔር ብቻ ነው የሚጮኸው፣ ያኛው የበላይ ይላል። እንደ ማህበረሰብ እና እንደ ሰው በዚህ እንትናችን እንዲያጣል ነው ያን ከታጣ ነው እና በዚህ ደረጃ ደግሞ ካለፍ ነው ወዴት ነው የምንሄደው? የሚቀጥለው ደረጃ ነው። ምክንያቱም በታሪክ ላይ አሁን ለምሳሌ አውሮፓዎቹ ሜዲቫል ፔሪድ ወይም ደግሞ የመካከለኛ ዘመን ምልስ ነበረ። ከፍተኛ የሆነ ጭፍጨፋ፣ ገደል፣ ቶርቸር እንደ አንድ ተራ ነገር የሚወሰድበት እና እንደ ትክክለኛ የመንግስት ስራ ወይም ደግሞ እንደ ትክክለኛ የኑሮ ሁኔታ የሚወሰድበት ነበር። አሁን ወደዛ ደረጃ እየደረስ ነው። እነሱ አስተካክለውታል በብዙ መከራ እና ከብዙ እንትን በኋላ ነው የወጡት። እኛ ግን ወደ ኋላ እየተመለስን ነው። ያው ወደ ታሪካችን ያው ብዙ ችግሮች አሉበት፣ ግን እንደገና ደግሞ አሁንም እንደገና ወደ ብዘቦ ታሪካችን እየተመለስ ነው እና ያ ወዴት ነው የሚያደርሰን? ከፍተኛ አትሮሲቲ ወይም ደግሞ ጭካኔ የተመላባቸው ጅምላ ጥቃቶች ላይ አልፎ ነገሩ እስከሚጠራ እየጠበቅን ነው ማለት ነው ወይስ አሁኑኑ ማቆም አልቻልም የሚለው ነው የሚያሳስበኝ። እና አመላካች ነው። ህብረተሰብ እንደ ህዝብ ሁላችንም የወል ባህሪያችንን አተናል። በጋራ የሚያኖሩትን ነገሮችንን እያጣን ነው እና ያ ደግሞ ተጋጋሚ ታላል በተያጣል ሆነ አስከፊ ሁኔታ ነው የሚፈጠረው። ትልቁ የሶሻል ፋብሪክ ማህበራዊ ትስስራችንን እየተናደ ነው ሄደው። ያ በተናደ ቁጥር ደግሞ ወደ ገደብ እየተጠጋን ነው ብዬርባቸው።
አቶ ያሬድ ወደ እርስዎ ልመለስ እና እዚህ ላይ የእርስዎ አስተያየት በመፍትሄነት ሊደረግ ይገባል የሚሉት ነገር ምንድን ነው? አሁን የገለጹትን ችግር ለማስወገድ ምንድን ነው መደረግ አለበት ብለው የሚያስቡት?
ዋናው መፍትሄ መንግስት በዓለም አቀፍ ሰብአዊ መብት ድንጋጌዎችም በሀገሪቱ ህገ መንግስትም የተጣለበትን ሰብአዊ መብቶችን የማክበርም የማስከበርም የህግ የበላይነትን የማስከበር ስራውን መወጣት አለበት። እዚህ ላይ ግን በህግ ማስከበር ሽፋን ደግሞ አብሮ የዜጎች መብት እንዳይጣስ በመንግስት የጸጥታ አካላት በተለያዩ የመንግስት አካላት እንዳይጣስ ተገቢውን ጥንቃቄ ማድረግ ያስፈልጋል። ለምሳሌ በቅርቡ በርካታ ሰዎች በጅምላ ታስረዋል፣ ጋዜጠኞች። መንግስት ለዛ አይነት እስር የሰጠው ስያሜ የህግ የበላይነትን ማስከበር ነው። በእኛ እይታ ደግሞ በርካታ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ከህግ አግባብ ውጭ ታስረዋል ብለናል። ስለዚህ ህግ መንግስት ያስከብር ማለት የዜጎችን መብትና በተለይ ደግሞ በሰብአዊ መብት ዙሪያ የሚሰሩ ሰዎችን መብት እስከ መጣስ መሄድ የለበትም። በአግባቡ የህግ የማስከበሩን ስራ መወጣት አለበት። በተጓዳኝ ግን ይሄ በማህበረሰብ ውስጥ እየታየ ያለው በተለይ በወጣቶች ላይ የሚታየው አስፈሪ የሆነው የባህሪ ለውጥ ወደ አደገኛ የሆነ የመጥፎ ስሜት አዝማሚያ ውስጥ መግባት እና ለሌላው ሰው የሰው ህይወት አለመጨነቅ፣ ከዛም አልፎ ጭካኔ በተሞላው መንገድ ሰዎችን የማጥቃት ነገር በትምህርት በአጥፊዎችን በመቅጣት የሚስተካከል ነገር ስለሆነ መንግስት አጥፊዎችን በአግባቡ መቅጣት አለበት። ከዛ ውጭ ግን በሰብአዊ መብት ዙሪያ የሚሰሩ ሰብአዊ መብት ተቋማት፣ የማህበረሰብ አካላት፣ ትምህርት ቤቶች ወጣቶችን የሚያንጹበት ባህሪ ላይ ሰፊ ጊዜ ወስደው አጥንተው በትምህርት እንዲህ አይነቱ የጭካኔ የነውር ተግባር የሚወገዝ የሚጠየፍ ከአንድ ዘመናዊ ሰው የማይጠበቅ አድራጎት መሆኑን በማስተማር ወጣቶችን መመለስ መገሰጽ አለባቸው። የሃይማኖት ተቋማት፣ ሌሎችም እንደዚህ የሚመለከታቸው የማህበረሰብ አደረጃጀቶች በዚህ ጉዳይ ላይ መረባረብ አለባቸው። መንግስት ግን አጥፊዎችን በአግባቡ በህግ አግባብ እየቀጣ ለሌላው ማህበረሰብ ማስተማሪያ ማድረግ አለበት። አብሮም ደግሞ ሰብአዊ መብትን ከመጣስ መንግስት ራሱ የመንግስት አካላትን ማጥፊዎች እዛ ውስጥ የጥፋት አካሉ ስላሉበት መታቀብ አለባቸው እና የሁሉንም አካላት ርብርብ የሚጠይቅ ነው ባይ ነው።
አቶ ፍሳስ የእርሱ አስተያየት እዚህ ላይ ምንድን ነው? በመፍትሄነት ሊደረግ ይገባል የሚሉት ነገር ምንድን ነው?
አቶ ያሬድ ባሉት ላይ እስማማለሁ። እዛ ላይ መጨመር የምችለው ነገር ምናልባት የዚህ መነሳው መንስኤው ምንድን ነው የሚለው ላይ መሰራት አለበት ይመስለኛል። እንደኔ አመለካከት ይሄ የዚህ ችግር መነሳው አንደኛ መንግስት ላይ እምነት ማጣት፣ በተለያየ መልኩ መንግስት ጥፋተኞችን ይቀጣል ያርማል የሚለው ነገር እምነት ስላጣ፣ ይሄ ደግሞ በክሬዲብል ወይም ደግሞ በሚታመን መልኩ የሚታመን ነገር ስለሆነ ሰው የመንግስትን አካላትና የመንግስትን ፍትህ ሰጪነት ስለማያምንበት ህጉን ወደ እጁ መውሰድ ጀምሯል። በራሱ ማስፈጸም ጀምሯል። ላለፉት 10 እና 20 ዓመታት ለተፈጸሙት ጥቅም የመጡ ጥሰቶች የመንግስት አካላትም ሆኑ ሌሎቹ የሚፈጽሟቸው ጥሰቶች መንግስት ሀይ ሲል አልታያየም። አጥፊዎችን ለህግ ሲያቀርብ አልታየም። ጉዳተኞችን ሲክስ አልታየም። ስለዚህ አሁን ባለው ሁኔታ ባህል የባህላችን አካል እየመሆን ደርሷል። ሰዎችን ማጥቃት እና ነጻ ማድረግ ምንም አለመጠየቅ ባህል ሆኗል። ያ ባህል ደግሞ ምንቸገረኝነትን ይፈጥራል። አይነካኝም፣ መንግስት አይመጣብኝም፣ ደርስብኝም ባያቀርብኝም የሚለው ነገር ምንድን ታይቷል። ከዛ ውጭ ደግሞ በቃ መንግስት ላይም እምነት የለም፣ የመንግስት አካላት እና የለም። ምክንያቱም እነሱ ራሳቸው ሰው እያየ ሰው ሲገሉ፣ ሰው ሲደበድቡ፣ አንድ ሰው ብቻ አይደለም 20-30 ሰው ሲገሉ ወይም ደግሞ ሰው ሲገሉ አብረው ሲተባበሩ እየታየ ለረጅም ጊዜ ታየ ነገር ነው እና በመንግስት ላይ ያለውን መተማመን እንደገና መመለስ መቻል አለበት። ያን ማድረግ የሚቻለው በመደበኛው የመንግስት የስርዓት ሳይሆን የፍትህ ስርዓት ሳይሆን ትራንዚሽናል ጀስቲስ የምንለው አለ። ከዚህ በፊት የተፈጸሙ ጥቃቶችን በሙሉ በተለይ ከበድ ከበድ ያሉትን በሙሉ አጣርቶ በዛ መስጠት የተሳተፉ የመንግስትም ሆነ የመደበኛ ነዋሪዎችን ማቅረብ አለበት። ራሱንም ማጽዳት መቻል አለበት። እንደዚህ አይነት ከሚያደርጉ ሰዎችን ራሱን ማጽዳት መቻል አለበት። ያሉ ደግሞ ማነቆዎች አሉ። የመንግስት አሰራር ውስጥ ያሉ ግልጽ የሆኑ የታወቁ ማነቆዎች አሉ። እነዛን ማስወገድ መቻል አለበት። ስለዚህ ከዚህ ስ የተፈጸሙ አሁንም እየተፈጸሙ ላሉ ፍትህ ማንስጠት፣ የመንግስት አሰራር ውስጥ ያሉ ማነቆዎች አሉ፣ እነሱን ማስወገድ፣ ህግ ማስተካከል ሊሆን ይችላል፣ ተቋማትን ማስተካከል ሊሆን ይችላል። እኛ ሀገር አሁን ባለው ሁኔታ ሰብአዊ መብት ላይ እንሰራለን በሚሉ በተለይ ደግሞ የመንግስት ከፖሊስ ጀምሮ እስከ በሌሎችም አካላት ያሉት ለሰብአዊ መብት ያላቸው ተቆርቋሪነት የይስሙላ ነው። በፊትም ያየ ነው፣ አሁንም የቀጠለው ያው እንትን ነው። የተወሰኑ ነገሮች ተቀያሪ ይሆናል እንጂ በዋነኝነት ለሰብአዊ መብት ሳይሆን ለመንግስት የቆሙ አካላት ናቸው። እነዚህን ስራቸውን እንደሰሩ ነጻነታቸውንና አቅማቸውን መገንባት ያስፈልጋል። ያንን ለውጥ ካልመጣ ምንድን አይሆነ። ስለዚህ ቅድም ያልኩት ሙሉ የትራንዚሽናል ጀስቲስ ወይም ደግሞ የችግር ፍትህ ትኖች በሙሉ ያለማቅማማትና ጊዜ ሳይሰጠው መጀመር መቻል አለባቸው። ይህ በጦርነቱ ውስጥ ብቻ አይደለም፣ ሌሎች ቦታዎች በኢትዮጵያ ውስጥ በሙሉ ነው የመብት ጥሰቶች ከፍተኛ የመብት ጥሰቶች የነበሩት ላለፉት 30 እና ከዛም በላይ ዓመታት። በእነዚህ ሁሉ ላይ ነው መካሄድ ያለበት። ምናልባት ገንዘብ ሊፈጅ ይችላል፣ ገንዘብ ለንምናባ ይችላል፣ ግን አሁን ኢንቨስት ብናደርገው የሚጠቅመን ይመስለኛል። ምክንያቱም ቶታል ኮላፕስ ወይም ደግሞ ሙሉ ለሙሉ ወደ መውደቅ ደረጃ እየደረስን ስለሆነ ወደኋላ የሚል ነገር አይደለም። ያንን መሰራት ይቻል የተሻለ ነው ብዬ ነው የማስበው።
እሺ፣ እንግዶቻችን በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌና በኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለማርያምን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታንና እንግዶቹን እናመሰግናለን። ለዛሬ የመጨረሻ ወዳደረግነው ዝግጅት ይሆናል አሁን የምናልፈው። ከህዝቧ መካከል አብዛኛው በግብርና መስክ በተሰማራባት በኢትዮጵያ የግብርናውን ዘርፍ ለማዘመን ያለሙ የተለያዩ አገልግሎቶችን እያየን ነው። ለእርሻ የተሰኘው በግሪን አግሮ ሶሉሽን ተቋም የተገነባው ግልጋሎት አንዱ ነው። ገበሬዎች ለእርሻ የሚያስፈልጓቸውን ቁሳቁሶች የሚያዙበት ሙያዊ ምክርም የሚያገኙበት አገልግሎት ነው። በሾች የሚቆጠሩ ወጣትና አንጋፋ አርሶ አደሮችን ተጠቃሚ ያደረገ ስለመሆኑ የተነገረለት አገልግሎት ምን እንደሆን የበለጠ ለማወቅ የግሪን አግሮ ሶሉሽን ተቋም ኃላፊ የሆነውን አብርሃም እንድሪያስን ሀብታሙ ስዩም በስልክ አነጋግሮታል። አገልግሎቱን ለመጀመር ያበቁ ምክንያቶችን አስቀድሞ ያስረዳናል።
ግሪን አግሮ ሶሉሽን ላለፉት 10 ዓመታት በተለያዩ የግብርና ስራዎች ጋር አነስተኛ ማሳ ካላቸው አርሶ አደሮች ጋር የመስራት እድል ነበረው እና ከራሳችን ተሞክሮ አገልግሎት ለአርሶ አደር ለመስጠት በምንሞክርበት ወቅት ስራው በአንድ ቦታ ውጤታማ የሆነና ለማስፋት በምንሞክርበት ወቅት ይሄ የተለመደው የግብርና ንግድ አሰራር በጣም ሲያስቸግረን 2018 ላይ ነው። ከዛ ፊት ከነበረን በተለይ የሜካናይዜሽን አገልግሎት ከትራክተር ከኮምባይን ሃርቨስተር ጋር የተያዘ ለአርሶ አደር ስንሰጥ፣ እንዲሁም የግብርና ግብዓት እንደ ዘር አግሮኬሚካሎችን ለመስጠት በምንሞክርበት ወቅት በጣም ያስቸግረን ስለነበረ 2018 ላይ እስቲ ሌሎች ሀገሮችም ተሞክሮ ውጤታማ የሆኑ ብዙ ዲጂታል ፕላትፎርሞች ስላሉ ይህንን ነገር ኢትዮጵያ ውስጥ ብንሞክረው ብዙ አርሶ አደር ጋር መድረስ እንችላለን፣ የምንሰራውንም ስራ ማስፋት እንችላለን በሚል ከራስ ተሞክሮ በገጠመን ችግር ተነስተን ነው ወደዚህ ለእርሻ ወደ ተባለው የዲጂታል አግሪካልቸር ፕላትፎርም የመጣ ነው።
አገልግሎታችሁ ለአርሶ አደሮች የተሻሉ አማራጮችና መላዎችን ለማቀበል የሚተጋ እንደሆነ ሰምተናል። በምን መልኩ ነው አገልግሎት የምትሰጡት? አርሶ አደሮች በዚህ አውታር በዚህ አገልግሎት ተጠቃሚ የሚሆኑት?
በእኛ ተሞክሮ ዋነኛው የአርሶ አደር ችግር እና የእኛም ልምድ ብናቀርብ ብለን የመረጥናቸው አገልግሎቶች አንዱ የግብርና ግብዓቶች ናቸው። ዘር፣ ማዳበሪያ፣ አግሮኬሚካል። ከሜካናይዜሽን አገልግሎት ደግሞ የማረስ፣ የመከስከስ፣ የመዝራት፣ የማጨድ እነዚህን አገልግሎቶች በተጨማሪ ደግሞ የምክርና በተለይ ከአየር ንብረት ለውጥ ጋር የተያዙ የአግሮ ክላይሜት አድቫይዘሪዎችን እንደ ዋን ስቶፕ ዲጂታል ሰርቪስ። ምክንያቱም የኢትዮጵያ በብዛት አነስተኛ ማሳ ያላቸው አርሶ አደሮች ከአንድ ሄክታር በታች ነው ያላቸው እና አንድ ነገር ብቻ ሰጥተን ውጤታማ ልናረጋቸው አንችልም። እንደ ቢዝነስ ሞዴልም ውጤታማ ሊሆን የሚችለው ሁሉንም በአንድ መስኮት አይነት አገልግሎት ብናቀርብላቸው ይሻላል ብለን ግብዓት፣ ሜካናይዜሽን እና አግሮ ክላይሜትን አንድ ላይ ለአርሶ አደር እንሰጣለን። ይህን ስንሰጥ አንዱ የሞባይል መተግበሪያ የአማርኛ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገናል። በተጨማሪ ደግሞ የጥሪ ማዕከል 7860 የሚል አጭር ቁጥር ያለው የጥሪ ማዕከል ከዚህ ከሞባይል መተግበሪያው ጋር ተናቦ እንዲሰራ እሱን ተግባራዊ አድርገናል። በተጨማሪ ግን እንደምታውቀው አርሶ አደሮች የትምህርት ዝግጅታቸው፣ ሞባይል አጠቃቀማቸው ወይም የሞባይል ራሱ ያላቸው አይነት በሞባይል መተግበሪያ ቀጥታ እንዲጠቀሙ ስለማናስብ ግብርና ተመርቀው ስራ አጥ የሆኑ ስራ ያላገኙ ግን ጥሩ ፓሽን ያላቸው የገበሬ ልጆች የሆኑ ወጣቶች ገጠር አካባቢ ያሉና እነሱን የተሻለ ስም ስላጣንላቸው ለእርሻ ኤጀንት ብለን እንጠራቸዋለን። እነሱን አሰልጥነን ይሄን ሞባይል መተግበሪያና ኮል ሴንተሩን በመጠቀም እንደ ድልድይ ሆነው የዚህን አርሶ አደር ፍላጎት በመሰብሰብ አገልግሎት ከሚሰጡት ጋር እንዲያገናኙ እንግዲህ ሶስቱን ነገሮች በመጠቀም ነው አገልግሎቱን ለመስጠት እየሞከርን ያለ ነው።
እንደሚታወቀው ኢትዮጵያ በተለይ በኢንተርኔት ትስስሩ ገና እየሰራች ያለች ሀገር ናት። በርከት ያሉ አርሶ አደሮች መሰረታዊ የሚባለውን የኢንተርኔት አገልግሎትም ሆነ ትስስሩ ላይ ደርሳቸው ይችላል የሚል ስጋት አለ። ይሄ ጉዳይ አገልግሎታችሁን በማስፋት ረገድ የፈጠረባችሁ ተግዳሮት ምን ይመስላል? በምንስ መልኩ እየፈታችሁት ነው?
ሀብታሙ ያነሳኸው ትክክለኛ ነጥብ ነው። ምክንያቱም ኢትዮጵያ ውስጥ ወደ ገጠር አካባቢ ሲኬድ የኢንተርኔት ስርጭቱ ጠንካራ አይደለም። ብዙ አርሶ አደርም የኢንተርኔት ተጠቃሚም ላይሆን ይችላል እና አንደኛው ምናልባት ሞባይል መተግበሪያውን ያለ ኢንተርኔት አገልግሎት እንዲሰጥ በኋላ ኢንተርኔት በሚያገኝበት ጊዜ ከሰርቨሩ ጋር እንዲላመድ የማድረግ አንድ የሰራ ነው እሱ ነው። ሁለተኛ ደግሞ ይሄ ሂውማን ተቹ ለእርሻ ኤጀንት የምንላቸው ወይም የለእርሻ ወኪል የምንላቸው መሬት ላይ ስላሉ ከአርሶ አደር የሚሰበሰበውን ፍላጎት በመሰብሰብ ዘን ኢንተርኔት በሌለበት አካባቢ የጥሪ ማዕከሉን 7860ን በመጠቀም ሞባይል መተግበሪያውን ተክቶ የመስራት ሚና እንዲኖረው አድርገናል። ከዛ ውጭ ደግሞ እንግዲህ በቅርብ አዲስ ሞባይል ኦፕሬተር መግባቱ ተያይዞ ከኢትዮ ቴሌኮምም የምናየው የአገልግሎት መስፋት፣ የጥራት መሻሻል ነገሮች ወደፊት እነዚህ ነገሮች ይፈታሉ ብለን ተስፋ እንድናደርግ አድርጎናል።
አቶ አብርሃም የመጪ ዘመን እቅዳችሁ ምንድን ነው? ለእርሻ ደርሶ ማየት የምትፈልጉበት ስፍራ ምን አይነት ነው?
እንግዲህ አንዱ ያው ኢትዮጵያ ሰፊ ሀገር ከመሆኗ ጋር ተያይዞ እዚህ ሀገር ላይ ወደፊት ለማደግ በቂ የማርኬት ኦፖርቹኒቲ ይታየናል እና የአምስት ዓመት እቅዳችን በ2025 ቢያንስ አሁን ያለንን ለእርሻ ኤጀንት ቁጥሮች 4500 አድርሶ በዛ ውስጥ እስከ 4.5 ሚሊዮን ለሚሆኑ አርሶ አደሮች በዓመት አገልግሎት በመስጠት በኢትዮጵያ ግብርና ውስጥ እንደ ጥሩ አማራጭ አሁን የምናያቸውን አንዳንድ ችግሮች መቅረፍ የሚችል አማራጭ የግብርና ኃይል መሆን እንፈልጋለን። በዛ ውስጥ አሁን የምናያቸው ጥሩ ተሞክሮች አሉ፣ ፈተናዎችም አሉ። እነዚህን ግን ብቻችንን አይደለም የምንሰራው። የተለያዩ ተቋማቶች፣ መንግስታዊ የሆኑ የልማት አጋሮች፣ የምርምርና የዩኒቨርሲቲ ተቋማት አብረውን ይሰራሉ እና ቢያንስ በ2025 እነዚህ ያስቀመጥናቸውን በማሳካት ቢያንስ በዓመት 4.5 ሚሊዮን አርሶ አደር ጋር በመድረስ ጠንካራ የሆነ ኢትዮጵያዊ የዲጂታል አግሪካልቸር ፕላትፎርም መገንባት ነው እቅዳችን። ሀብታም፣
እጅግ በጣም አመሰግናለሁ። አቶ አብርሃም እንድሪያስ ለእርሻ ስለተሰኘው አገልግሎት እንዲሁም በአጠቃላይ ደግሞ ተቋማችሁ ገበሬዎችን፣ የኢትዮጵያ አርሶ አደሮችን ለማገዝ ስለሚያደርገው እንቅስቃሴ ስላጋራህን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ።
እኔም ስለተሰጠኝ እድል አመሰግናለሁ ሀብታም።
ሀብታሙ ስዩምንና እንግዳውን እናመሰግናለን። ክቡራትና ክቡራን አድማጮች፣ የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሌላ ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም እደሩ።